Voice of America. የኩባ መንግስት ትናንት ማክሰኞ ባወጣው መግለጫ በሀገሪቱ በተነሳው ጸረ መንግስት ተቃውሞ የአንድ ሰው ህይወት ማለፉን ሲገልጽ፣ ሰብአዊ መብት ተሟጋቾች ደግሞ ባለስልጣናቱ ከ100 በላይ ሰዎች እንዳሰሩ ገልጸዋል። መንግስት የ36 ዓመቱ ሰው የተገደለው ባለፈው ሰኞ ከሃቫና ወጣ ብላ በምትገኘው በአሮዮ ናራንጆ ከተማ በተቃዋሚና በፖሊስ መካከል በተፈጠረ ግጭት መሆኑን አመልክቷል። ደረጀ ደስታ ያቀርበዋል።
እንዲህ አይነቱ ትልቅ ተቃውሞ በኩባ ላለፉት 10 ዓመታት አልታየም። የተቃውሞ አመጹ ዋና ከተማይቱን ጨምሮ በተለያዩ የአገሪቱ ክፍሎች ከተካሄደ 2 ቀን በኋላ የኩባ ዋና ከተማ ሃቫና ትናንት ማክሰኞ በከባድ የፖሊስ ቁጥጥር ስር ሆና ውላለች። መንግስትን በመቃወም የወጡት ኩባውያን በምግብ አቅርቦት እጥረት፣ የናረ በመጣው የዋጋ ውድነት፣ በኤሌክትሪክ ኃይል መቆራረጥና መንግስት ለኮሮና ቫይረስ በሰጠው ምላሽ እጅግ የተበሳጩ መሆኑን ይናገራሉ። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌስ ለዚህ ምክንያቱ ዩናይትድ ስቴትስ ውስጥ ያሉ የማህበራዊ ሚዲያ አክቲቪስቶች የሚያደርጉት ዘመቻ መሆኑን ተናግረዋል። ባለፈው እሁድ በተለይ በሃቫና ዋና ከተማ የተደረገውን ትልቅ ጸረ መንግስት የተቃውሞ ሰልፍን ጨምሮ በየትናንሽ ከተሞች የተካሄዱት ሰልፎች በእነዚህ ወገኖች የተከሰቀሱ ናቸው ይላሉ።
Tendencias mundiales los llamados en inglés es resultado de una acción inorgánica desde territorio norteamericano.
እነዚህ ወቅታዊ ጉዳይ በሚል በማህበራዊ ሚዲያ የሚናፈሱት ከሀገሪቱ ጋር ምንም ተሰሰር በሌላቸው ከሰሜን አሜሪካ ግዛት እኩይ ዓላማ ባላቸው ወገኖች ድጋፍ የሚንቀሳቀሱ የፍሎሪዳ ዲጂታል ሚዲያ አክቲቪስቶችና በቴክኖሎጂ የተቀናበሩ ዘመቻዎች ውጤት ናቸው። ሆን ተብለው እጅግ ውድ በሆኑ ዘዴዎችና መሳሪያዎች በመጠቀም ውዥንብሩን ዓለም አቀፍ መነጋገሪያ ለማድረግ የሚደረጉ ሙከራዎች ሲሆኑ፣ ይህ ድርጊት በአጠቃላይ ጭካኔና ጥሰት የተሞላበት የትዊተርን የማህበረሰብ ፖሊሲዎች የጣሰ የድርጅቱን ህግ ደንብም ያላከበረ ድርጊት ነው።
የቀድሞ መሪ ራኡል ካስትሮ ባለፈው እሁድ ከፕሬዝዳንት ሚጉኤል ዲያዝ ካኔልና ከሌሎች የኮሙኒስት ፓርቲ አባላት አመራሮች ጋር ተቃዋሚዎችን በሚመለከት ተገናኝተው የመከሩ መሆኑን የኩባ መንግስት ሚዲያ ትናንት ማክሰኞ ባወጣው ዘገባ አስታውቋል። ይህ በእንዴ እንዳለም የዩናይትድ ስቴትስ የአገር ውስጥ ደህንነት ሚኒስትር አሌጃንድሮ ሜሮካስ ይህን ሁኔታ ተከትሎ የኩባ ዜጎች ከደሴቲቱ አገር ከኩባ በመሸሽ ወደ ዩናይትድ ስቴትስ ድንበር ለመሰደድ አደገኛ የሆነውን የጀልባ ጉዞ እንዳይሞክሩት አስጠንቅቀዋል። ሜዮርካስ በአሁን ወቅት በባህር በኩል የሚደረግ የስደተኞች ፍልሰት መጨመሩን የሚያሳይ ምንም መልእክት አለመኖሩንም አስታውቀዋል። ቮይስ ኦፍ አሜሪካ